ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 28 2015 ዓ ም ዝግጅታችን ጀመረ። የሸዋሮቢት የጸጥታ ዘርፍ ኃላፊ ባልታወቁ ኃይሎች ተገደሉ።
ያልታወቁ ኃይሎች የሚባለው ያልታወቀ ኃይል እንዴት ከዚህ ሁሉ የጸጥታ አካል ከዚህ ሁሉ የመንግስት ደህንነት ከዚህ ሁሉ ካቢኔ እንዴት ይጠፋል?
የሸዋሮቢት ነዋሪን ነበር የሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን። ፕሮግራሙን ስመራ የማመሸው እንግዶ ወልዴ ነኝ። ከስቱዲዮ ኤልያስ አስማረ ሲያቀናብርልን ያመሻል። የዝግጁ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ ልትከታተሉን ትችላላችሁ። እስከ 4 ሰዓት አብራችሁ እንድትቆዩ እየጋበዝ አሁን ለዓለም ዜናው ደረጀ ደስታ።
ጤና ይስጥልን በድጋሚ አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በትግራይ ረሃብ በከፍተኛ መጠን ማደጉን ተመድ አስታወቀ፣ የአውሮፓ ህብረትና አባል አገራት ለኢትዮጵያ አገራዊ ምክክር ኮሚሽን 7 ሚሊዮን ዩሮ ድጋፍ አደረጉ፣ ደቡብ ሱዳን በሚቀጥለው ዓመት ምርጫ እንደሚካሄድ ሳልቫኬር አስታወቁ፣ እሳቸውም ይወዳደራሉ የሚሉት ከእለቱ ከምሽቱ በያዝናቸው ዜናዎች መካከል ዋና ዋናዎቹ ናቸው። አሁን ወደ ዝርዝሩ እናልፋለን። በጦርነት በተጎዳው የትግራይ ክልል ለከፋ የምግብ እጥረት የተዳረጉ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን እና በቅርቡ የምግብ እርዳታ መቆሙን ተከትሎ ሁኔታዎች እየተባባሱ ሊሄዱ እንደሚችሉ የተባበሩት መንግስታት ድርጅት ሰሞኑን ባወጣው መረጃ አስታውቋል። በዚህ ዙሪያ አጃንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰኞ ዕለት ይፋ ባደረገው ወቅታዊ ሪፖርት በደቡብና ደቡብ ምስራቅ ኢትዮጵያ በድርቅ ምክንያት ጉዳት ከደረሰባቸው በሚሊየን የሚቆጠሩ ሰዎች በተጨማሪ በሰሜን ኢትዮጵያ የሚኖሩ 8.8 ሚሊየን ሰዎች የምግብ እርዳታ እንደሚያስፈልጋቸው አስታውቋል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ለሁለት ዓመት የተካሄደውን ጦርነት ያስቆመው የሰላም ስምምነት በህዳር ወር ከተፈረመ ወዲህ ወደ ክልሉ የሚገባው የእርዳታ መጠን ቀስ በቀስ እንዲጨምር አስችሎ የነበረ ቢሆንም በከፍተኛ ምግብ እጥረት ምክንያት ለውስብስብ የጤና ችግር የተጋለጡ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን ክልሉ ይፋ አድርጓል። ባለፈው ዓመት በሚያዝያ ወር ከነበረው ሁኔታ ጋር ሲነጻጸር በትግራይ ከፍተኛ በሆነ የተመጣጠነ ምግብ እጥረት ወደ ሆስፒታል የሚመጡ ሰዎች ቁጥር በ196% ጨምሯል ያለው የኦቻ ሪፖርት የአሃዙ መጨመር በከፊል የተሻለ የጤና ተቋማት ተደራሽነትና የመረጃ አሰባሰብ በመኖሩ ምክንያት ሊሆን እንደሚችል አመልክቷል። ለትግራይ ክልል ይሰጥ የነበረው የምግብ እርዳታ ለተረጂዎቹ እንደማይደርስ ገልጸው ድጋፍ ሰጪ ተቋማት እርዳታ ማቋረጣቸውን ተከትሎ በትግራይ ለችግር ተጋላጭ የሆኑ የህብረተሰብ ክፍሎች መካከል የምግብ ዋስትና እጦት እየተባባሰ ሄዷል ብሏል ኦቻ በሪፖርቱ። በተመሳሳይ ሁኔታ ባለፈው ዓመት ከጥር እስከ ሚያዝያ ወር ከነበረው ተመሳሳይ ጊዜ ጋር ሲነጻጸር በመላ ሀገሪቱ በከፍተኛ የምግብ እጥረት ምክንያት ወደ ሕክምና ተቋማት የሚገቡ ሰዎች ቁጥርም በ15% መጨመሩን ኦቻ በሪፖርቱ አስታውቋል።
የአውሮፓ ህብረትና የህብረቱ አባል አገራት በጋራ በመሆን ለኢትዮጵያ ሀገራዊ ምክክር ኮሚሽን የ7 ሚሊዮን ዩሮ ድጋፍ አደረጉ። ኮሚሽኑ ከውጭ ለጋሾች ዘንድሮ ለማግኘት ካቀደው 12 ሚሊዮን ዶላር ውስጥ አብዛኛውን ማሳካቱንም ዋናው ኮሚሽነሩ ፕሮፌሰር መስፍን አራያ ተናግረዋል። ይሁን እንጂ ኮሚሽኑ ለሚያከናውነው ስራ ከውጪ በሚያገኘው የገንዘብ ድጋፍ ላይ ተስፋ እንደማያደርግ ነው የገለጹት። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የአውሮፓ ህብረት በኢትዮጵያ ዘላቂ ሰላምና እርቅ እንዲመጣ የኢትዮጵያ አገራዊ ምክክር ኮሚሽን የጀመረውን ስራ መደገፉን ይቀጥላል ብለዋል። ኬኔዲ አባተ ዝርዝሩን ይዟል።
በአውሮፓ ህብረት አስተባባሪነት ለኮሚሽኑ የ7 ሚሊዮን ዩሮ ወይም 385 ሚሊዮን ብር ድጋፍ ያደረጉት 7 የህብረቱ አባል ሀገራት እንዲሁም ከህብረቱ ውጪ የሆነችው ኖርዌይ በጋራ በመሆን ነው። የድጋፍ ስምምነቱን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያና በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የተፈራረሙ ሲሆን የኢትዮጵያ የገንዘብ ሚኒስቴር፣ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ እንዲሁም የለጋሽ ሀገራት ተወካዮች በፊርማ ስነ ስርዓት ላይ ተገኝተዋል። ኮሚሽኑ በየክልሉ እየተዘዋወረ የወረዳ ተሳታፊዎችንና የምክክር አጀንዳዎችን የመለየት ስራ እየሰራ እንደሚገኝ ያስታወሱት ዋና ኮሚሽነሩ ፕሮፌሰር መስፍን ድጋፉ የተደረገው ከፍተኛ ወጪ እንደሚጠይቅ የገለጹትን አጀንዳዎችንና ተሳታፊዎችን የመለየት ስራ ለማገዝ እንደሆነ አስረድተዋል። ከውጭ ለጋሾች በዚህ ዓመት 12 ሚሊዮን ዶላር ለመሰብሰብ መታቀዱንና ከዚህም አብዛኛው መገኘቱንም ለአሜሪካ ድምጽ ተናግረዋል።
ባለፈው ዓመት ወደ 80 ሚሊዮን ብር ገደማ ከተባባሪ ድርጅቶች እገዛ አግኝተናል። በዚህ አመት ደግሞ እንግዲህ እስከ 12 ሚሊዮን ዶላር የሚሆን ገንዘብ እናገኛለን ብለን ነው የምናምነው። ከዚህ ውስጥ እንግዲህ አብዛኛውን የዛሬዎቹ በቅርቡ እንደሚያስገቡ ነው ተስፋ የሰጡን። ግጥታ ወደ ገንዘብ ሚኒስቴር ቋጥቶ ወደ ብር እየተመነዘረ የምንጠቀምበት ይሆናል። የጃፓንን መንግስት ሳይጨምር ነው ጃፓን በራሱ ብቻው 3 ሚሊዮን ዶላር ገደማ በዚህ አመት እርዳታ አድርጎልናል።
ኮሚሽኑ ከውጭ አጋሮች የገንዘብ ድጋፍ የሚያገኝ ቢሆንም በስራው ላይ ግን ተጽዕኖ መፍጠርም ሆነ ጣልቃ መግባት አይችሉም ያሉት ፕሮፌሰር መስፍን የሀገራዊ ምክክር ኮሚሽኑ ስራ ከውጭ በሚገኝ ገንዘብ ላይ ተስፋ የሚያደርግ አይደለም ሲሉም ዋናው የገንዘብ ምንጭ የኢትዮጵያ መንግስት መሆኑን አመልክተዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር ኢትዮጵያ ችግሮቿን ሁሉን አቀፍ በሆነ ብሔራዊ ውይይት የመፍታት አቅም አላት፣ ስለሆነም የአውሮፓ ህብረት በኢትዮጵያ ዘላቂ ሰላምና እርቅ እንዲመጣ የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረውን ወሳኝ ተግባር መደገፉን ይቀጥላል ማለታቸውን ለአሜሪካ ድምጽ የደረሰው የህብረቱ መግለጫ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የደቡብ ሱዳን መሪ ሳልቫኪር ዘግይቶ የነበረው ምርጫ በታቀደው መሰረት በሚቀጥለው ዓመት እንደሚካሄድና እሳቸውም ለፕሬዝደንትነት እንደሚወዳደሩ አስታውቀዋል። ሳልቫኪር አገራቸው ከሱዳን ነጻነቷን እንድትቀዳጅ ትግሉን በመምራት ካበቁበት እንደ አውሮፓ አቆጣጠር ከ2011 ጀምሮ የአገሪቱ ብቸኛው ፕሬዝደንት ሆነው ቆይተዋል። በዓለም ወጣቷ አገር በበኪር የስልጣን ዘመን በርካታ ቀውሶችን አስተናግዳለች። ደቡብ ሱዳን በኪርና በምክትል ፕሬዝደንት ሪክ ማቻር ደካማ ህብረት ላይ በተመሰረተ መንግስት የምትተዳደር መሆኗ ተመልክተዋል። እስካሁን ለፕሬዝደንትነት እንደሚወዳደር ያስታወቀ እጩ ባይኖርም ታሪካዊ ባላንጣቸው ማቻር ይወዳደራሉ ተብሎ ይጠበቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። 6 የደቡብ አፍሪካ ተቃዋሚዎች ፓርቲዎች በሚቀጥለው ዓመት በሚካሄደው ብሔራዊ ምርጫ ጥምረት በመፍጠር ለ30 ዓመታት የቆየውን የአፍሪካ ብሔራዊ ኮንግረስ ፓርቲ አገዛዝ እንዲያበቃ ለማድረግ እንደሚመክሩ አስታወቁ። የአፍሪካ ብሔራዊ ኮንግረስ ፓርቲ ኤኤንሲ የቀድሞው የደቡብ አፍሪካ መሪ ኔልሰን ማንዴላ ለመጀመሪያ ጊዜ ሁሉን ዘር ባካተተው ምርጫ ንዑሳኑ የነጭ አገዛዝ እንደ አውሮፓ አቆጣጠር 1994 ካሸነፉበት ጊዜ ጀምሮም የነበሩትን ምርጫዎች በሙሉ ሲያሸንፍ ቆይቷል። ከዚያ ጊዜ አንስቶ እንደ አውሮፓ አቆጣጠር ከ2009 እስከ 2018 የነበረውን የፕሬዝደንት ጃኮብ ዙማ አስተዳደር ወቅት ለአስርት ዓመታት የሚጠጋውን የወንጀል ክስ ጨምሮ ኤኤንሲ ለበርካታዎቹ ደቡብ አፍሪካውያን መሰረታዊ አገልግሎቶችን ማሟላት የተሳነውና ዘወትር በሙስና ቅሌቶች ውስጥ በመዘፈቅ ይከሰሳል። የተቃዋሚ ፓርቲዎቹ ጥምረት ሐሳብ አንድ ፓርቲ ማቋቋም ሳይሆን በምርጫው የሚያገኙት ድምጽ አብላጫውን የጥምር መንግስት ለመመስረት የሚያስችላቸው እንደሆነ ለመመከር መሆኑ ተመልክቷል። ባለሙያዎች ግን ምንም እንኳ ኤኤንሲ ይሁሉ ድክመት ቢኖርበትም የተባለው ሊሆን ስለመቻሉ ያላቸውን ጥርጣሬ ሰንዝረዋል። በቱኒዚያ ደቡባዊ ግዛት በመትገኘው ሳፋክስ ከተማ በነዋሪዎችና ከሳሃራ በታች በመጡ አፍሪካውያን ፍልሰተኞች መካከል በተነሳ ግጭት አንድ ቱኒዚያዊ ተገደለ። ግድያው የተፈጸመው በአካባቢው ነዋሪዎችና ፍልሰተኞች መካከል ለቀናት ሲካሄድ የቆየውን ግጭት ተከትሎ ነው ሲሉ አንድ የፍትህ ባለስልጣን ትናንት ማክሰኞ መናገራቸውን ሮይተርስ ዘግቧል። የቱኒዚያ ኢኮኖሚ ማዕከል መሆኗ የተነገረላት ሳፋክስ ከተማ በጀልባ ወደ አውሮፓ መሻገር በሚፈልጉ በሺዎች በሚቆጠሩ አፍሪካውያን ፍልሰተኞች የተጨናነቀች መሆኗ ተዘግቧል። ይህ ለሰሜን አፍሪካ ሀገሮች ታይቶ የማይታወቅ የፍልሰት ቀውስ መፍጠሩ ተነግሯል። ፖሊስ ከግድያው ጋር በተያያዘ የተጠረጠሩ ከሳራ በታች የመጡ 3 አፍሪካውያንን መያዙንም የሳፋክስ ፍርድ ቤት ቃል አቀባይ ፋውዙ ማስሙዲ ተናግረዋል። ባለፉት 2 ቀናት ምሽቱን የተነሱት ግጭቶችን ለማርገብ ፖሊስ አስለቃሽ ጋዝ መጠቀሙን የሮይተርስ ዘገባ አመልክቷል። በመጨረሻም ቻይና ከፍተኛ ዲፕሎማቷ ምዕራባውያን በቻይናውያን፣ ኮሪያውያንና ጃፓናውያን መካከል ያለውን ልዩነት ማወቅ አይችሉም ሲሉ ዘርን ተንተርሰው በሰጡት አስተያየት የተሰነዘሩ ትችቶችን አጣጣለች። አሜሪካውያን ከቻይና፣ ከደቡብ ኮሪያና ከጃፓን የመጡትን ሁሉንም ጎብኚዎች እንደ እስያውያን ይወስዷቸዋል፣ ልዩነቶቻቸውንም መለየት አይችሉም፣ ይህ በአውሮፓም ተመሳሳይ ነው በማለት አስተያየት የሰጡት የቻይና የቀድሞ የውጭ ጉዳይ ሚኒስትርና አሁን የገዢው ኮሚኒስት ፓርቲ የውጭ ጉዳይ ኮሚሽንን የሚመሩት ዋንጊ ናቸው። ዋንግ በአስተያየታቸው ጸጉርህን የቱንም ያህል ቢጫ ብትቀባው ወይንም የቱንም ያህል አፍንጫህን ወደ ሰልካካነት ብትቀይረው መቼም ቢሆን ወደ አውሮፓዊነትም ሆነ አሜሪካዊነት አትቀየርም፣ መቼም ቢሆን ወደ ምዕራባዊነት አትቀየርም ሲሉ መናገራቸው ተዘግቧል። ዋንግ ይህን የተናገሩት በሰሜናዊ ቺንግዳኦ ከተማ በተካሄደ የሶስትዮሽ ጉባኤ ላይ ነው። የሶስቱን አገራት ትብብር አጽንኦት ሰጥተው የተናገሩት ዋንግ ከአካባቢው ውጪ ያሉ አንዳንድ ትላልቅ አገራት የርዕዮተ ዓለም ልዩነቶችን ሆን ብለው ያጋንናሉ፣ ልዩ ልዩ ትንንሽ ቡድኖችና ስብስቦችን በመፍጠር ትብብርን በግጭት አንድነትን በመከፋፈል ለመተካት ይጥራሉ ብለዋል። የዩናይትድ ስቴትስ አምባገነንና የአንድ ፓርቲ ስርዓት ካላት ቻይና በተቃራኒ ነጻ ማህበረሰብና የመድብለ ፓርቲ ዲሞክራሲ ካላቸው ሁለቱ የጃፓንና ደቡብ ኮሪያ ጋር የደህንነት ትብብር እንዳላት ይታወቃል። በዩናይትድ ስቴትስ የሄሪቴጅ ፋውንዴሽን የእስያ ጥናት ማዕከል ዳይሬክተር ጄፍ ኤም ስሚዝ ጃፓኖችና ኮሪያውያን አሜሪካዊ የሚሆኑት በየቀኑ ነው ሲሉ የዋንግን ንግግር ተችተዋል። በዩናይትድ ስቴትስ ዜግነት ያላቸው በሚሊየን የሚቆጠሩ ቻይናውያንና ጃፓኖች የኮሪያ ዝርያ ያላቸው መኖራቸውም እንዲሁ ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ረቡዕ ሰኔ 28 2015 ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወደነኝ። ፕሮግራሞቻችንን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የዘገባዎቻችንን ምስልና ድምፅ ያቀናበሩልን ግርማ አደገፋና ሲሳይ አሸናፊ ናቸው። የማህበራዊ ገጻችንን ደግሞ የሚታደስልን አበባየው ገበያው ነች። ዋና አዘጋጅ ጽዮን ግርማ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። የሸዋሮቢት የጸጥታ ዘርፍ ኃላፊ ባልታወቁ ኃይሎች ተገደሉ የሚለው ዜና በዕለቱ አብይ ርዕስ የምንመለከተው ነው። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የጸጥታ ዘርፍ ኃላፊ ትናንት ባልታወቁ ሰዎች እንደተገደሉ የከተማ አስተዳደሩ አስታውቋል። የኃላፊውን መገደል ተከትሎ ከተማዋ ባልተረጋጋ ስሜት ውስጥ እንደምትገኝ የአካባቢው ነዋሪዎች ገልጸዋል። መስፍን አራጌ ዝርዝሩን ይዘዋል።
የሽዋሮቢት ከተማ አስተዳደር በማህበራዊ ትስስር ገጹ ላይ ባወጣው አጭር የሐዘን መግለጫ የሽዋሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን መንግስታዊ ኃላፊነታቸውን በመወጣት ላይ ያሉ ትናንት ሰኔ 27 ቀን 2015 ዓ.ም ምረት ከቀኑ 11 ሰዓት ገደማ መገደላቸውን ገልጿል። ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የጠየቁን አንድ የከተማዋ ነዋሪ ባለፉት ሳምንታት የህዝቡን ሰላም የሚያውኩ የተኩስና የፍንዳታ ድምጾች በቅርብ ርቀት ይሰሙ እንደነበር ጠቁመዋል። ስለሟቹ የጸጥታ ዘርፍ ኃላፊ ግድያ በአካባቢው ነዋሪዎች ዘንድ በስፋት የሚነገረውን ሲያብራሩም ተከታዩን ብለዋል።
ቢሮ አካባቢ ከቢሮ ወጥቶ ወደ ቤት ሊሄድ መሰለኝ ኮብልስቶን አለ በቢሮቸው በር ላይ መኪና ውስጥ ልክ እንደገባ ይመስለኛል የመቱት። እነማን እንደሆኑ አላቅም። የግል ነው ብዬ አይደለም፣ ያው ፖለቲካ ኬዝ ይኖረዋል ብዬ ነው የምንጠብቀው። መኪናው ከአንድ በኩል በሁለት ጥይት እንትን እንደተባለ ነው የሚያሳየው። እና እነኚህ ነገሮች እንደተፈጸሙ ማህበረሰቡ መደናገጥ ነበር፣ ግርግር ነበር። እዚያ በተለይ አካባቢ ላይ ያለው ከቀኑ 11 ሰዓት አካባቢ ላይ ነው። ከቢሮም አልወጣን ወዲያውም እንዲህ ተፈጠረ ሲባል ቢሮ ተጋጋንና ቀንም ሰዓቱ እየደረሰ ስለነበር ወደ የቤት ገባን።
አቶ አብዱ ሁሴን ከአባታቸው ሁሴን አልዬ ከእናታቸው ከሞ ዘይን አይተንፍጹ ነሐሴ 12970 ዓ.ም በቀወት ወረዳ ራስ አራጎብዲ በሚባል አካባቢ ተወልደው ያደጉ ሲሆን የሁለት ወንድና አንዲት ሴት ልጆች አባት እንደነበሩ የከተማው አስተዳደር በፌስቡክ ገጹ ላይ አስፍሯል። የአቶ አብዱ ሁሴን ስርዓተ ቀብርም ዛሬ ተፈጽሟል። አቶ አብዱ ከጥቅምት 10 2008 ዓ.ም እስከ መስከረም 2014 ዓ.ም በህዝብ ተወካዮች ምክር ቤት የህግ ፍትህና ሰብአዊ ኮሚቴ አባል፣ የውጭ ግንኙነት የሰላም ጉዳይ ኮሚቴ አባልና የምክር ቤቱ አማካሪ ሆነው መስራታቸውን ከከተማ አስተዳደሩ ፌስቡክ የተገኘው መረጃ ያመለክታል። የአቶ ሁሴን እንግድያ በተመለከተ ተጨማሪ ማብራሪያ ለማግኘት ወደ ሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ ስልክ ብንደውልም ባለመስራቱ አልተሳካልንም። የከተማ አስተዳደሩን የጸጥታ ዘርፍ ኃላፊ በስልክ ካገኘናቸውና መልሰን እንድንደውል ከነገሩን በኋላ ብንደውልም ስልካቸው አልተነሳም። የከተማ አስተዳደሩ የመንግስት ኮሚኒኬሽን ኃላፊም ስልካቸውን ካነሱ በኋላ ዘግተውታል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ቀጠናዊ ኃላፊ ዶክተር አለሙ ምህረቱ የማህበረሰቡንና የሲቪል አመራሩን ህይወት እየቀጠፈ የቀጠለው ድርጊት እንደሚያሳስባቸው ገልጸዋል።
አሁን ቅድም ከጠቀስካቸውም ጋር በተያያዘ ሌላም ቦታ እንደዚህ የሰብአዊ ጥሰት ሪፖርቶች እየደረሱን ነው አሉ፣ በክልሉ አካባቢ ማለት ነው። ስለዚህ እነሱም ተጨማሪ ምርመራ የምናደርግ ይሆናል። ምርመራውን ስንጨርስ ሀሳቦችን እንሰጥ ይሆናል ማለት ነው። ያለው ነገር እየተከታተልን ነው። በከፍተኛ ደረጃ ያሉ ኃላፊዎችን ማነጋገር፣ የችግሩን አሳሳቢነት ማስረዳት፣ ምክር ሀሳቦቹ ተቀባይነት እንዲያገኙ መወትወት ስራ ይሰራል። ሲቪሊያን ላይም የሚደርሱ ጉዳቶች አሉ። የመንግስት አመራር ላይም እስከ ሞት የደረሰ አደጋ እየደረሰ እንደሆነ መረጃ አለን። እኛም እየተከታተልን ነው።
ስማቸው እንዳይጠቀስ ያሳሰቡን ሌላው የከተማዋ ነዋሪ ዛሬ ሸዋሮቢት በስጋት ውስጥ ትገኛለች ብለዋል። በከተማዋ የትራንስፖርት እንቅስቃሴ መቋረጡን መንግስታዊና መንግስታዊ ያልሆኑ አገልግሎት ሰጪ ተቋማትም መዘጋታቸውን ጠቅሰዋል።
ጠረጭ ባ እንቅስቃሴ ሲከለከል ያው ትንሽ ደነግጣለህ። ያለው ነገር ይሄ ነው። ያው ድንገት ነው እንግዲህ ያ ነገር የተፈጠረው ትናንትና። ዛሬ እንግዲህ ምንም ተሽከርካሪ ምንም ተከልክሏል። ያው መከላከያ ብቻ ነው እየተንቀሳቀሰ ያለው። ሌላ ሱቆችም ምኖችም ሁሉም ዝግትግት ብሏል። በቃ ያው እንደ ሰዎች ዝም ብለው እየሞቱ ከሆነ በጣም ያስፈራል። ቢያንስ የገደውል አካል ቢያውቁ እኮ ቢያንስ አሁን ሰላም ነውን ነበር። አሁን እሱም ፍለጋ በዚህ በግርግር ለሰው ሊጎዳ ይችላል።
ከደሴ ወደ አዲስ አበባ እና ከአዲስ አበባ ወደ ደሴ የሚንቀሳቀሱ የህዝብ ማመላለሻ አውቶቡሶች ግን ያለምንም ችግር በመንቀሳቀስ ላይ እንደሆኑ ለማወቅ ተችሏል። ድምጻቸው እንዲቀየር ያሳሰቡት አስተያየት ሰጪ ዘላቂ ሰላም ለማምጣት ግልጽ ውይይትና ተጠያቂነት ያለው አሰራር መዘርጋት እንዳለበት አመልክተዋል።
ጥሩ አመራር ህዝቡን ቀርቦ ከሃይማኖት አባቶች ጋር ከሀገር ሽማግሌዎች ጋር ማወያየት የሚችልበት እድሉ አሁንም አለ፣ አልተሟጠጠም። ይሄ እድል ከዙ 23 ይልቅ ጥሩ ፖለቲከኛ ህዝቡን ሊገራው ይችላል፣ አመለካከቱ ሊቀይር ይችላል፣ ከመንግስት ጋር ሊያግባባው ይችላል። መሳሪያ ባየ ቁጥር አውሬ እየሆነ ነው ህዝቡ እየመጣ ያለው እና ይሄ ነገር ካልታረመ በሰዓቱ ነገ ሄዶ ከባድ ነገር ውስጥ ልንገባ እንችላለን የሚል ስጋት አለኝ።
በቅርቡ የብልጽግና ፓርቲ ፓርቲ ከፍተኛ አመራር በነበሩት አቶ ግርማይሽ ጥላ ላይ ከተፈጸመው ግድያ በፊት የሸዋሮቢት ከተማ ተቀዳሚ ከንቲባ ውብሸት አያሌው በነሐሴ ወር 2014 ዓ.ም መጨረሻ አካባቢ መገደላቸው ይታወሳል። በወቅቱ የከተማ አስተዳደሩ ከንቲባው ከስራ ቦታቸው ወደ ቤታቸው በመግባት ላይ ሳሉ ማንነታቸው ባልታወቁ ግለሰቦች እንደተገደሉ ማስታወቁ ይታወሳል። ማንነታቸው ያልታወቁ በሚል የተለመደ የመጣውን አገላለጽ ግን ድምጻቸው እንዲቀየር የጠየቁት አስተያየት ሰጪ አይስማሙበትም።
ያልታወቁ ኃይሎች የሚባለው ያልታወቀ ኃይል እንዴት ከዚህ ሁሉ የጸጥታ አካል ከዚህ ሁሉ የመንግስት ደህንነት ከዚህ ሁሉ ካቢኔ እንዴት ይጠፋል?
ይህ በእንዲህ እንዳለ የሸዋሮቢት ከተማ አስተዳደር ጊዜያዊ የጸጥታ ኮማንድ ፖስት ከዛሬ ሰኔ 28 ቀን 2015 ዓ.ም ጀምሮ ከምሽቱ 12 ሰዓት በኋላ በሰውም ይሁን በተሽከርካሪ እንቅስቃሴ ላይ እንዲሁም በምሽት ክለቦችና በአገልግሎት ሰጪ ተቋማት ላይ ገደብ ጥሏል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ያደመጣችሁት የዕለቱን አብይ ዘገባ ነበር። የምትከታተሉት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ፕሮግራማችንን ነው። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብት ኮሚሽን የኦሮሚያ ፖሊስ በተጠርጣሪዎች ላይ የመብት ጥሰት እየፈጸመ ነው ሲል ተቸ የሚለው ቀጣዩ ዘገባችን ነው። በኢትዮጵያ ሰብአዊ መብት ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ አቶ በዳሳ ለሜሳ አሁንም በክልሉ የተለያዩ ፖሊስ ጣቢያዎች በወንጀል የተጠረጠሩ ሰዎች ለፍርድ ሳይቀርቡ ለወራት እንደሚቆዩና የእስር ቤት ባልሆኑ ቦታዎች ጭምር ተጠርጣሪዎች እንደሚታሰሩ በክትትላችን ደርሰንበታል ብለዋል። ከክልሉ ጸጥታ ጋር በተያያዘ በሚል ተጠርጥረው ታስረው የተፈቱና በእስር ያሉ እንዳሉ ለአሜሪካ ድምፅ ገልጸዋል። የኦሮሚያ ክልል ፍትህና ሰላም ክላስተር ቢሮ በጉዳዩ ላይ ምላሽ ሰጥቷል። ገልሞ ዳዊት ተጨማሪ አለው።
በኦሮሚያ ክልል በተለይ የጸጥታ ችግር እንዳለባቸው በሚነገሩ ዞኖች ከክልሉ ነባራዊ የጸጥታ ሁኔታ ጋር ተያይዘው የተጠረጠሩ ናቸው በሚል ሰዎች እየታሰሩ እንደሚገኙ ነዋሪዎች ይናገራሉ። ስማቸው እንዲጠቀስ ያልፈለጉ አንድ የጉጂ ዞን ነዋሪ የቤተሰባቸው አባል የሆነች የ14 ዓመት ሴት ልጅ በዋድራ ፖሊስ ጣቢያ ከወር በላይ ታስራ እንደምትገኝ ለአሜሪካ ድምፅ ተናግረዋል።
በፖሊስ ጣቢያ ከታሰረች ወር አልፏታል። በቁጥጥር ስር ያዋላትም የኦሮሚያ ፖሊስ ነው። ከታሰረች ወዲህ እዚያው እየሄድኩ እየጠየቅኳት ነው። እንድትፈታ ስጠይቃቸው አትጠይቀን የሚል ምላሽ ይሰጡኛል። ልጄ የ14 ዓመት ታዳጊ ስትሆን የ9ኛ ክፍል ተማሪ ናት። ከታጣቂዎች ጋር ምንም ግንኙነት የላትም። የመልቀቂያ ፈተና ለመፈተን እየተዘጋጀች ነው የታሰረችው። ይኸው ፈተናውም አምልጧታል። እስካሁን ለአንድም ጊዜ ፍርድ ቤት አልቀረበችም። በጸጥታ ነባራዊ ሁኔታ በሚል ተጠርጥረው የሚታሰሩትን ወደ ፍርድ ቤት አያቀርቡም። ሲፈልጉ ይፈቷቸዋል አሊያም ያቆዩቸዋል። ምንም ፍትህ የለም።
ስማቸው እንዲገለጽ ያልፈለጉ ሌላ የጉጂ ዞን ነዋሪ ባለፉት 3 አመታት ከ2 አመታት ተኩል በላይ ጦላይን ጨምሮ በተለያዩ ፖሊስ ጣቢያዎች እንደታሰሩ ይናገራሉ።
መጀመሪያ በጉጂ ዞን ፖሊስ ጣቢያ ታሰርኩ። ከዚያ ጋትሮ ወደሚባል የታራሚዎች ካምፕ አዘዋወሩኝ። በመቀጠል ወደ ጦላይ ወሰዱኝ። በዚያ ለመናገር የሚከብድ የመብት ጥሰት አድርሰውብኛል። በጦላይ ከ6 ወራት በላይ ነው የቆየሁት። ካለፉት 3 አመታት ከ2 አመት ተኩል በላይ የሆነውን ጊዜ በእስር አሳልፌያለሁ። በተለይ ከክልሉ የጸጥታ ነባራዊ ሁኔታ ጋር ተያይዞ ከተጠረጠርክ ማንም የሚጠይቅህ የለም። የኮሌራ ወረርሽኝ በገባብን ጊዜ በጣም ብዙ ሰው ካጠገባችን ሞቷል። እኔ አሁን በቅርቡ ከዋደራ ወረዳ ተይዤ ከታሰርኩ በኋላ ነው የተፈታሁት። የተፈታሁበትን ሁኔታ ለመናገር ይከብዳል፣ ምክንያቱም ጉቦ ሰጥቼ ነው የተፈታሁት። አሁንም እታሰራለሁ የሚል ፍርሃት አለኝ።
አቶ በዳሳ ለሜሳ በኢትዮጵያ ሰብአዊ መብት ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ ኮሚሽኑ በተለያዩ የኦሮሚያ ፖሊስ ጣቢያዎች ላይ ባደረገው ክትትል በነዋሪዎቹ የተዘረዘሩት የሰብአዊ መብት ጥሰቶች መኖራቸውን አረጋግጠናል ብለዋል።
ለሞተ ረኮ ነገኛ ቀመን የሮን ፉርማታ ከናርገት የሚተች ከመደዳቱ ነሞተ ከናወጅ
በእርምጃው ላይ የተለያዩ አካላት ስለሚሳተፉ ጉዳዩን ውስብስብ አድርጎታል። አንዳንድ ጊዜ ፍርድ ቤት የዋስ መብት ቢፈቅድም ተፈጻሚ አይሆንም። በዚህ ተጠርጥረው የተያዙቱ በሚሊሻና በሌሎች ኃይሎች አካላዊ ጥቃት ይደርስባቸዋል። በተለይ በፖሊስ ጣቢያ የታሰሩት በቅርብ ያለ ዘመድ ከሌላቸው የምግብና ሌሎች አስፈላጊ ድጋፎች ስለማይቀርብላቸው በጣም እንደሚቸገሩ ደርሰንበታል። ከዚህም በተጨማሪ ከፖሊስ ጣቢያዎች ውጪ በኢመደበኛ ቦታዎች ተጠርጣሪዎች እየታሰሩ እንደሆነም በክትትል ደርሰንበታል። ይህን በተለይ ክትትል ባደረግንባቸው የምዕራብ ሸዋ ሁለት ቦታዎች ኢመደበኛ የእስር ቦታዎች መኖራቸውን አይተን አረጋግጠናል።
ከሰላማዊ ነዋሪዎች በተጨማሪ የኦሮሞ ፌዴራሊስት ኮንግረስና ኦነግ አመራሮች ላለፉት አመታት በክልሉ ፖሊስ እስርና የሰብአዊ መብት ጥሰቶች ሲደርስባቸው እንደቆየ የቅርንጫፍ ቢሮ ኃላፊው ተናግረዋል። ከፊሎቹ ኮሚሽኑ ባደረጉ ክትትል ቢፈቱም አሁንም ሰባት የኦሮሞ ነጻነት ግንባር አባላት በእስር ላይ እንደሚገኙ አመልክተዋል። ከእስር እንዲፈቱም የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ ከኦሮሚያ ክልል ባለስልጣናት ጋር ሊነጋገር እንደሆነም አቶ በዳሳ ተናግረዋል። ይህን ጉዳይ በተመለከተ የአሜሪካ ድምፅ ከኦሮሚያ ክልል ፖሊስ ኮሚሽን ምላሽ ለማግኘት ያደረገው ሙከራ አልተሳካም። ነገር ግን የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ ባሉ ፖሊስ ጣቢያዎች ላይ ስላደረገው ክትትል መረጃ እንዳላቸው የገለጹት የኦሮሚያ ክልል ፍትህና ሰላም ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት የሚከተለውን ምላሽ ሰጥተዋል።
አንቅኖት ጅሮ ከነሰረሱ ጋፊስ ኮሚሽኒን ፖሊሲ ኦሮሚያ ኦብደንዴ ገመገማ ወዳ ግዴስ ጅራ
የኦሮሚያ ክልል ፖሊስ ኮሚሽን ያሉትን ጉድለቶች ለማረም በራሱ ግምገማ አካሂዷል። በዚህም ከሰብአዊ መብቶች ጥሰት ጋራ በተያያዘ የሚነሳውን ክስ መፍታት አለብን በሚል አቅጣጫ ነው የተመለከተው። እኛም እንደ ክላስተር በእኛ ስር ያሉትን አካላት ለመገምገም ሞክረናል። በዚህ ረገድ የተቋቋመው ኮሚቴም በፍትህ ስርዓቱ መሻሻል ላይ ግልጽ አቅጣጫን አስቀምጧል። በኢመደበኛ ቦታዎች ሰዎችን ማሰርን በተመለከተ ኦሮሚያን እንደ ክልል የሚገልጽ አይደለም። በሁለት ወይም ሶስት ቦታ ነው የተከሰተው። በእነርሱም እርምጃ ተወስዷል። በሁለተኛ ደረጃ የተነሳው ለረጅም ጊዜ በፖሊስ ጣቢያ ማቆየትን የሚመለከት ነው። ይህም ቢሆን በተወሰኑ ቦታዎች የተፈጸመ ነበር። የኦሮሚያ ፖሊስ ኮሚሽን የሰዎችን የክስ መዝገብ እያየ እንዲሰራ አቅጣጫ ተሰጥቷል ማለት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ክትትሉን በኦሮሚያ ክልል ባሉ 118 የፖሊስ ጣቢያዎች ላይ እንዳከናወነ አቶ በዳሳ ለሜሳ ገልጸዋል። የመደበኛ ወንጀሎች ክትትልና የተጠርጣሪዎች መዝገብ አያያዝ መሻሻል የታየባቸው ዘርፎች እንደሆኑ በክትትሉ መለየቱን አመልክተዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊት ከኦሮሚያ የላከው ዘገባ ነበር። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። በትግራይ ክልል ከአራት ዓመታት በኋላ ዛሬ ሰኔ 28 2015 ዓ.ም የስምንተኛ ክፍል ክልላዊ ፈተና መሰጠት ተጀምሯል። ወደ ፈተና መቅረብ ከሚገባቸው 124,000 ተማሪዎች መካከል እየተፈተኑ ያሉት 6,000 ተማሪዎች መሆናቸውን የክልሉ ትምህርት ቢሮ አስታውቋል። የተፈታኝ ቁጥር የቀነሰበት ምክንያት የክልሉ ጊዜያዊ አስተዳደር የማይቆጣጠራቸው ትምህርት ቤቶች በመኖራቸው፣ የተፈናቀሉ ተማሪዎች መኖር፣ እንዲሁም ጦርነቱ በፈጠረው ኢኮኖሚያዊ ችግር ከግማሽ በላይ ተማሪዎች ወደ ፈተና ባለመቅረባቸው እንደሆነ የትምህርት ቢሮው ጨምሮ ገልጿል። ዘንድሮ እየተፈተኑ የሚገኙ ተማሪዎች በ2012 ዓ ም ለመፈተን ተመዝግበው የነበሩ መሆናቸውም ታውቋል። ሙልጌታ አጽብሃ በጉዳዩ ላይ የላከው ዘገባ ቀጥሎ ይቀርባል።
በትግራይ ክልል መቀለ ከተማ የዓዲ ሓቂ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት መምህር ሙሉ ዓለም ሕሸም በትምህርት ቤቱ 307 ተማሪዎች ለስምንተኛ ክፍል ክልላዊ ፈተና መቅረባቸው ገልጸው ተማሪዎች ከጦርነት በኋላ ለመጀመሪያ ጊዜ ወደ ፈተና በመቅረባቸው በጎና አስደሳች ለውጥ ነው ብለዋል።
እኔ እንደ ርዕሰ መምህር በጣም ትልቅ እድል ነው ምለው። ምክንያቱም ያ እድል ምንድን ነው? ተዘግቶ የነበረ አስተሳሰብ በሌላ ክራይስ በሌላ ችግር የነበረ አስተሳሰብ ተማሪ ወደ ትምህርት ቤት መጥቶ ወደ ብሔራዊ ፈተና መግባቱ በጣም ጥሩ እድል ነው። ያ እድል የተፈጠረውም ሰላም ስለተገኘ በማግኘቱ ወደ ትምህርት እድል ለተማሪዎች መስጠት ለራሱ ይህ ትልቅ እድል ነው ምሎ ነው ማለት ነው። አራት ዓመት ሶስት ዓመት ቀላል ነገር አይደለም። ትላልቆ ሆነዋል። በሰዓታችን መማር ነበረባቸው። ግን አሁንም ያው ጊዜው አራቀም ሁላችን በጊዜ በአጭር ፕላን በክልል ትምህርት ቢሮም ወረዳም ርዕሰ መምህራንና ህብረተሰቡና መንግስት ተረዳተን ስለገባ ነው። ያው ማካካሻ እያደረግን ነው ማለት ነው። እና ይሄ እድል በጣም ጥሩ እድል ነው። ለመንግስት መረጋጋት፣ ለሰላሙ ያው ሁሉ ማህበረሰብ መምህርም ሁሉ በትምህርት ቤት ከሰራን ሁሉ ነገር እንደዚህ እየተጠናከረ እንደሚሄድ እኔ ባለሙሉ ተስፋ ነኝ።
በትምህርት ቤቱ ክልላዊ ፈተና እየተፈተነ ያገኙት ዘ አዶናይ ተስፋይ በ2012 ፈተናው ለመፈተን ተመዝግቦ እንደነበር ገልጾ አስቀድሞ በኮቪድ-19 ቀጥሎም በጦርነቱ ትምህርት በመቋረጡ ላለፉት አመታት ፈተናው ሳይወስድ መቆየቱ ተናግሯል። ተቋርጦ የነበረው ትምህርቱ በመጀመሩ በዚህም ወደ ፈተና መቅረብ በመቻሉ እንዳስደሰተው ገልጿል።
ትንሽ ከትምህርቱ ዘግየት ስላልን በጣም ከብዶ ነበር። እንደ ድሮው ሊሆንልን አልቻለም ነበር። አሁን ግን ትምህርቱ ራስ ስለተመለሰ በጣም ደስተኞች ነን። ፊዚካሊ የሆነ አካላዊ ለውጥ አለኝ። በዚህ በህይወት መትረፋችንም ራሱ ትልቅ ነገር ነው። በተፈጠረው ነገር በጣም ከብዶ ነበር። አሁን ላይ ግን ጥሩ ያለን ቦታ ላይ ይመስለኛል። ምክንያቱም አሁን ትምህርት ራስ በመከፈቱ ምክንያት ከዚህ በኋላ የሚባክን ጊዜ የለንም ብዬ አስባለሁ በግሌ። አሁን የ8ኛ ክፍል ሳይሆን የ12ኛ የ11ኛ ፊዚካልና አቋም ያለኝ ነው የሚመስለው ስታይ ማለት ነው። በተወሰነ መልኩ ጺም አለኝ። ይሄ ለ8ኛ ክፍል የሚመጥን ሰውነት እንትን አይደለም እና እኛን መምሮች የምንመስለው እኛን ትላልቅ የምንመስለው እሱ ነገር ችግር ይፈጥራል።
ክልላዊ ፈተና እየተሰጠባቸው ከሚገኙ ትምህርት ቤቶች ሌላኛው ቅሳነት አንደኛ ደረጃ ትምህርት ቤት ነው። ትምህርት ቤቱ ርዕሰ መምህር መምህር ገብረ እግዚአብሔር ገብረ ሚካኤል ትምህርት ቤታቸው ከሁለት ዓመት ተኩል በላይ የተፈናቃዮች ማዕከል እንደነበረ ገልጸው በ2012 ዓ.ም 327 ተማሪዎች በትምህርት ቤቱ የ8ኛ ክፍል ክልላዊ ፈተና ለመፈተን ተመዝግበው ነበር ብለው ከነዚሁ በአሁኑ ጊዜ 109 ተማሪዎች የት እንዳሉ አናውቅም ሲሉ ተናግረዋል።
2012 የነበሩት ተማሪዎቻችን 323 ነው። አሁን የሚገኙ ግን 219 ነው። ከነበሩት በፊት አሁን ያለው ግን ትንሽ ናቸው። በዚህ መሰረት ያው ጀምረናል አሁን ፈተናችን። አሁን ከትምህርት ቤታችን የርቆ የነበሩ ተማሪዎቻችን እና ሰራተኞች አሁን ወደ ትምህርት ቤታችን መጥተው ይህ ፈተና መጀመሩ ጥሩ ነው።
በትምህርት ቤቱ ክልላዊ ፈተናው እየወሰደች ያገኘኋት ታህጓስ ተወልደም ትምህርት ቤቱ በቂ የትምህርት ቁሳቁስ ሳይኖረው በአስቸጋሪ ሁኔታ ሆነን ነው ተማሪዎች ፈተና እየተፈተን የምንገኘው በማለት ገልጻለች።
ብዙ ጦርነትና ብዙ ችግር ስላለፍን ትምህርቱ ልንቀበለው በጣም የሚከብድ ነበር። በመምህራችን ደጋፊነት ያው ችለነዋል። ፈተናውም ደግሞ በጣም አሪፍ ነበር። በትምህርታችን ላይ ትኩረት ማድረግ ሲገባን በማያስፈልጉ ነገሮች ላይ ነን ትኩረት እያደረግን የነበረው። ከዛ ደግሞ ያው አሁን 11ኛ ሆን ነበር፣ ግን ደግሞ በጊዜው ምክንያት አሁን 8ኛ ክፍል ጀነራል ተፈታኝ ነኝ። በትምህርት ቤታችን ደግሞ መጻሕፍት የሉንም። የምንቀመጠው ወንበር ራሱ በጣም የተሰባበረ ወንበር ነው። በትምህርት ቤታችን በሙሉ ብዙ ጎደሎች ነገር አሉ። እነዚህ ጎደሎች እያሉ ፈተናዎቻችን ለመፈተን በጣም ይከብዳሉ። ምክንያቱም ወንበሩ አይመችም። ያው የምንጽፈው ብላክቦርድ ራሱ በጣም የተሰባበረ ምናምን ነው። ያው ፈተናው ደግሞ ለመቀበል ቢያንስ ትንሽ መጻፍ ያስፈልጋል። አንዳንዶች ነገሮች በመምህራችን ቢያንስ እያስረዱን የሚያስተምሩን የነበረ አሁን ዝም ብሎ ብቻ ነው የሚያስተምሩን። አስተምሮ አስጽፎ በቃ ለነገ ተዘጋጁ ብቻ ነው የሚለው።
የትግራይ ክልል የትምህርት ቢሮ የኮሚኒኬሽን ዳይሬክተር አቶ ዳኘው አይጠገብ በትግራይ ክልል መፈተን ከሚገባቸው 124,000 ተማሪዎች በ1007 ትምህርት ቤቶች 60,000 ተማሪዎች ናቸው እየተፈተኑ የሚገኙት ብለዋል።
ዛሬ የምናስፈትናቸው ተማሪዎች በ2012 ዓ.ም 8ኛ ክፍል የነበሩ ተማሪዎች ናቸው። የመማርም የመፈተንም እድል አላገኙ ነበረ። ስለዚህ 2015 ሚያዝያ 23 መደበኛ ትምህርት ማስተማር በሚችሉ ትምህርት ቤቶች ትምህርት ጀምረናል። እነዚህ 8ኛ ክፍል ተማሪዎችም በተመሳሳይ ሁኔታ በየትምህርት ቤቱ መምህራን በተለይም የዝግጅት የተቀራቸውን ትምህርት እሱን የማሟላት እና የመካካሻ ፕሮግራም ሲሰጧቸውና ለፈተና ዝግጁ እንዲሆኑ ጥረት ሲደረግ ነበረ። ይህንን ሁኔታ በማድረግ እንደ ትግራይ ደግሞ የፈተና ዝግጅቱን ጎን ለጎን የተማሪዎችን ምዝገባ እንዲሁም የፈተናውን ህትመትና ዝግጅት እሱም ሲከናወን ቆይቶ ዛሬ ሰኔ 28 2015 ዓ.ም ማስፈተን በሚችሉ 1007 ትምህርት ቤቶች ወደ 60,000 ያክል ተማሪዎች የ8ኛ ክፍል ፈተና በአሁኑ ሰዓት እየተፈተኑ ያሉት።
የተፈታኝ ቁጥር የቀነሰበት ምክንያት የክልሉ ጊዜያዊ አስተዳደር የማይቆጣጠራቸው በአማራና የኤርትራ ኃይሎች ስር የሚገኙ 512 ትምህርት ቤቶች በመኖራቸውና የተፈናቀሉ ተማሪዎች መኖር እንዲሁም ጦርነቱ በፈጠረው ኢኮኖሚያዊ ችግር ከግማሽ በላይ መፈተን የሚገባቸው ተማሪዎች ወደ ፈተና አልቀረቡም ብለዋል ዳይሬክተሩ። ክልላዊ የ8ኛ ክፍል የተማሪዎች ፈተና አርብ ሰኔ 30 ቀን 2015 ዓ.ም እንደሚጠናቀቅም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ አጽባን ከትግራይ ለላከው ዘገባ እናመሰግናለን። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ደቂቃ እንደሆነ የስቱዲዮ ሰዓቱ ያሳየኛል። በቀጣዩ ዘገባ ወደ ሱዳን እንሄዳለን። ጦርነት ላይ ባለችው ሱዳን እየደረሰ ስላለው የባህላዊ ቅርሳቅርስ ውድመት እንዲሁም ቤተመዘክሮች ላይ እየተፈጸመ ያለውን ዝርፊያ የሚያመለክት አዲስ ሪፖርት ወጥቷል። ሪፖርቱን ያወጣው ጦርነት በሚካሄድባቸው አካባቢዎች ያሉ ታሪካዊና ባህላዊ ቅርሳቅርስን ከውድመትና ከዘረፋ ለመጠበቅ የሚሰራው ሄሪቴጅ ፎር ፒስ የተባለው ገባሬ ሰናይ ድርጅት ነው። ከሱዳን ውጭ ያሉ ተቋማትም ቅርሳቅርሱን ጥበቃ ወደሚያገኙበት ቦታ በአፋጣኝ ማውጣት የሚያስችል እቅድ ለማዘጋጀት እየተጣደፉ ናቸው። ሄንሪ ዊልኪንስ ከቻድ ዋና ከተማ እንጃሜና ያስተላለፈውን ዘገባ ቆንጅታዬ ታቀርበዋለች።
ሱዳን ወደ ኋላ እስከ ኩሽ ስልጣኔ ዘመን የ3000 ዓመታት ዕድሜ ጠገብ የሆኑ መጠነ ሰፊ ታሪካዊ ቅርሳቅርሶች ያሏት ሀገር ነች። እነዚህ ፒራሚዶች ሜሮዌ ከተማ አጠገብ የተገነቡት በዚያ ዘመን ነው። ከክርስቶስ ልደት በፊት በ700ኛው ዓመት ላይ ጎረቤቷን ግብፅን ጭምር ትገዛ ነበር። አሁን ታዲያ ካለፈው ሚያዝያ ጀምሮ እየተካሄደ ያለው ጦርነት በእነዚያ ጥንታዊ የታሪክና የባህል ቅርሳቅርስ ላይ ነው አደጋ የደቀነው። ዋና ከተማዋ ካርቱም ውስጥ እንዳይፈርሱ በሚያደርግ ጥንቃቄ የተከፈኑ የጥንት ሰዎች አስክሬኖች የሚገኝበት የጥንታዊ ታሪክ ምርምር ተቋም የፈጥኖ ደራሽ ኃይሉ ተዋጊዎች ጥሰው ሲገቡበት የሚያሳይ የቪዲዮ ምስል በቅርቡ በማህበራዊ መገናኛዎች ላይ ተለቆ ነበር። ባለሙያዎች የቪዲዮ ምስሉን ትክክለኝነት አረጋግጠዋል። አድራጎቱ ታዲያ ሱዳን ውስጥ ያሉ የአብያተ መዘክር ኃላፊዎችንና በዓለም ዙሪያ የሚገኙ አዋቂዎችን በእጅጉ እያሳሰበ ነው። ኢስማኤል ኤል ኑር የሱዳን ታሪካዊ ቅርሳቅርስ ማዕከል ውስጥ የሚሰሩ ባለሙያ ናቸው።
በጦርነቱ የሚፈጸመው ውድመት ወደ እነኚህ ቦታዎች እየደረሰ መሆኑ በጣም እያሳሰበን ነው። በበርካታ የሱዳን ከተሞች በተለይም በካርቱም፣ በኤልጂኒና ናያላ ከተሞች ዩኒቨርሲቲዎችና ቤተ መዘክሮች ላይ የቦምብ ድብደባ እየደረሰ ነው።
አንዳንዶቹ የሱዳን ታሪካዊ ቅርሳቅርሶች እንደዚህ በብሪታንያ ሚውዚየም እንደተቀመጠው ቅርስ ሁሉ በውጭ ሀገር በተጠበቀ ሁኔታ ተቀምጠዋል። ይሁን እንጂ በቅርቡ ሄሪቴጅ ፎር ፒስ የተባለው በጦርነት ወቅት ቅርሳቅርስን ከውድመትና ከዝርፊያ ለመጠበቅ የሚሰራ ገባሬ ሰናይ ተቋም ባወጣው አንድ ሪፖርት ሱዳን ውስጥ አሁንም ያሉት ቅርሳቅርሶች አደጋ ላይ መሆናቸውን ተናግረዋል። ሪፖርቱን በማጠናቀር ስራ የተሳተፉት የዋርሶ ዩኒቨርሲቲ አርኪኦሎጂስት ቶሞም ፊሻ በቅርቡ በባህላዊ ቅርስነት ይጠበቅ የነበረ አንድ ጥንታዊ ገበያ ሳይወድም ወይም ሳይጎዳ እንዳልቀረ በሪፖርቱ መረጋገጡን ገልጸዋል።
What we just heard yesterday was the destruction of old part of
ትላንት እንደሰማነው ኦምዱርማን የሚገኘው ጥንታዊ ገበያ ውድመት ደርሶበታል። ሙሉ በሙሉ በቃጠሎ ወድሟል። ዳርፉር ክፍለ ግዛት ውስጥ ያሉ ሙዚየሞች ላይም ጉዳት ደርሷል።
የሱልጣን አሊ ዲናር ሙዚየም ላይም ጉዳት መድረሱን ባለሙያዋ ተናግረዋል። ዋና ከተማዋ ካርቱም መሃል ያሉት ቤተመዘክሮችና ሌሎችም የታሪካዊ ቅርሳቅርስ ስፍራዎች የሚገኙት ከባድ ውጊያ ከተካሄደባቸው የጦር ሰራዊቱ ዋና እዝና ከደህንነት ተቋሙ በጥቂት መቶ ሜትር ርቀት ላይ ነው። የታሪካዊ ቅርሳቅርስ ጥናት ባለሙያዎች በታሪካዊ ስፍራዎቹ ላይ የደረሰውን ጉዳት ለማወቅ በሳተላይት ምስል እየተከታተሉ መሆናቸውን አመልክተዋል። ከሱዳን ውጪ ያሉ ወገኖችም የሀገሪቱን ታሪካዊ ቅርሳቅርስ ከጉዳት ለመጠበቅ የሚቻላቸውን ሁሉ እያደረጉ ነው። ሳላህ አህመድ የቀድሞ የሱዳን ብሔራዊ የጥንታዊ ቅርሳቅርስና ቤተ መዘክር ኮርፖሬሽን ዋና ዳይሬክተር ሲሆኑ ጥንታዊ ቅርሳቅርሱን ይዘው ከሀገር የሚወጡ በጎ ፈቃደኞችን እያሰለጠንን ነው ብለዋል።
ቅርሳቅርሱን የሚያወጡ ሰዎች ይዘጋጃሉ። ቅርሳቅርሱ እንዴት መያዝ እንዳለባቸው፣ የት ደብቆ ማስቀመጥ እንደሚቻል ይህንን ሁሉ በተመለከተ እቅድ ለማውጣት ጥድፊያ ላይ ነው የምንገኘው።
ሄሪቴጅ ፎር ፒስ የተባለው ተቋምን በበኩሉ በአገር ውስጥ እየተካሄደ ያለውን ጥረት የሚረዳ የገንዘብ መዋጮ ማሰባሰቢያ ዝግጅት በምዕራብ ሀገሮች በሚገኙ ቤተ መዘክሮች በማሰናዳት ላይ መሆኑን ኢዝቤር ሳብሪን የተቋሙ ተባባሪ መስራች አስረድተዋል።
ከጥቂት ሳምንታት በፊት ጀዳ ላይ በተካሄደው ድርድር ይህንኑ በተመለከተ ግፊት ልናደርግ ሞክረን ነበር። የአገርን ባህላዊ ቅርሳ ቅርስ ማውደም በዓለም አቀፍ ሕግ የሚያስጠይቅ ወንጀል ነው።
የሱዳን ብሔራዊ የቅርሳ ቅርስ ጥበቃ ኮርፖሬሽን የቀድሞ ስራ አስኪያጅ ሳላህ አህመድ እንዳሉት በአሁኑ ጊዜ ታሪካዊቱን መሮዊን ቁጥሩ ከምንጊዜውም የበዛ ሰው እየጎበኛት ነው። ይህ የሆነበት ምክንያትም ፊት ከካርቱም ብዙም የማይወጡት ሱዳናውያን ከጦርነቱ ሸሽተው ወደ ሰሜኑ የሀገሪቱ ክፍል እየተሰደዱ በመሆኑ ነው ብለዋል ሳላህ አህመድ። ይህም ራሱ ችግር አምጥቷል ያሉት ሳላህ አህመድ በተሽከርካሪዎች ብዛት የተፈጠረው መጨናነቅ ቅርሳቅርሱን ይዘው ቶሎ ለመውጣት ለሚንቀሳቀሱት በጎ ፈቃደኞች አዳጋች ሁኔታ እንደፈጠረባቸው አስታውቀዋል።
ታየን እናመሰግናለን። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ፕሮግራም ነው። እንዲሁም ፕሮግራሞቻችንን በኢትዮ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ መከታተል ትችላላችሁ። በተጨማሪም በዌብሳይታችን አማሪክ ዳት ቪኦኤኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ መከታተል ትችላላችሁ። ቀጥለን የምንሄደው ወደ አድማጭ ተከታዮቻችን የደረሰንን አስተያየት እናደምጣለን። ኢትዮጵያውያን ዓመታዊ ፌስቲቫል በዋይሊ ቴክሳስ ተጀመረ በሚለው ዘገባችን ስር ያሰፈሩትን አስተያየት ስንመለከት ብርሃኔ ጸጋዬ የተባሉ ተከታያችን ብራቮ የኢትዮጵያ ልጆች ብለዋል። ገብሩ ደባልቀው ደግሞ በርቱልን የኢትዮጵያ ልጆች ሲሉ፣ አብይ ሀበሻ ደግሞ በጣም ነው የምታምሩት ሲሉ ጽፈዋል። ሽፈራው ተሰማ ቆንጆ እግዚአብሔር ኢትዮጵያን ይጠብቅ ብለው አስተያየታቸውን አስፍረዋል። ኩራባቸው ሸዋረጋ የተባሉ ተከታያችን ደግሞ እጅግ በጣም ያምርባቸዋል፣ ውብ ድንቅ ዝግጅት ነው፣ በርቱልን ሲሉ ጽፈዋል። የመንግስት ዝምታ እግራ አጋብቶናል ሲሉ አሊ ዶሮ በተባለ ቦታ ታግተውና ገንዘብ ከፍለው የተለቀቁ ሹፌሮችና ቤተሰቦቻቸው ተናገሩ በሚል በዘገብንበት ስር ደግሞ ሰዮ ሰመረን የተባሉ ተከታይ መንግስት ባለበት አገር ዜጎች በስጋት መኖር ከጀመርን ሰነበትን ብለዋል። ክብራትና ክብራን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የተሸጋገርን እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር ይሆናል። በቤተሰቦቻቸው በታጣቂዎች የታገቱባቸው በኦሮሚያ ክልል ሆሮ ጉድሩ ዞን የሚገኙና አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች ከፍተኛ የማስለቀቂያ ገንዘብ እንደሚጠየቁ ገልጸው ለእንግልት መዳረጋቸውን ተናግረዋል። ነዋሪዎቹ ለእገታው ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት ታጣቂዎችን ነው። በውጭ ሀገር የሚኖሩትና የታጣቂዎቹ የበላይ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ታጣቂዎቻቸው በድርጊቱ ውስጥ እንደሌሉበት ገልጸዋል። ድርጊቱም የሚፈጸመው ሆን ተብሎ ሰራዊታችንን ከህዝቡ ጋር ለማጋጨት ነው በማለት አስተባብለዋል። በጉዳዩ ላይ ከኢትዮጵያ መንግስት ምላሽ አላገኘንም። የዲሞክራሲ እና ሰብአዊ መብት ሲቪክ ማኅበራት ጥምረት የሆነው የሰብአዊ መብት ድርጅቶች ኅብረት በበኩሉ ዜጎችን ለከፋ እንግልት እየዳረገ ነው ያለውን እገታ ለማስቆም መንግሥት ኃላፊነቱን እንዲወጣ ጥሪ አቅርቧል። ምትኩ ፍቃዱና አስማማው አየነው ያጠናቀሩትን ዘገባ አስማማው አየነው እንደሚከተለው ያቀርበዋል።
በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የሚኖሩና ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ነዋሪ የኦሮሞ ነጻነት ታጣቂዎች ሌሊት ወደ ቤታቸው በመምጣት ልጃቸውን አግተው እንደወሰዱባቸውና 200,000 ብር አስከፍለው እንደለቀቁላቸው ለአሜሪካ ድምፅ ተናግረዋል።
እድሜው 14 ዓመት የሆነ ልጄን የታጠቁ ሰዎች ሌሊት ላይ ቤቴ መጥተው ለጥያቄ ይፈልጋል በማለት ይዘውት ሄዱ።
ሌሊቱን ሲጨንቅ አድሬ ጠዋት ላይ በሰጡን ስልክ ሲደውል 200 ሺህ ብር ይዘህ በመምጣት ልጅህን መውሰድ ትችላለህ አሉኝ። አሁን በዚህ ሰዓት ይህንን ሁሉ ብር ከየት አመጣለሁ? አርሶ አደር ነኝ ብዬ ብስነግራቸው እርሱ ያንተ ጉዳይ ነው፣ ልጅህን ካልክ ብሩን ይዘህና አለበለዚያ ሁለተኛ እንዳትደውል ብለው ስልኩን ዘጉብኝ። በኋላ ላይ ከማውቃቸው ሰዎች እርዳታ አሰባስቤ ብሩን በመሙላት ያሉን ጫካ ድረስ በመሄድ ፊቱን ለሸፈነ ሰው ብሩን አስረክቤ ልጅን ማስለቀቅ ችያለሁ።
ሌላው ያናገርናቸው በአዲስ አበባ በመንግሥት ሥራ የሚተዳደሩትና ለቤተሰቦቻቸው ደህንነት በመስጋት ስማቸው እንዳይጠቀስ የፈለጉት ግለሰብ ሆሮ ጉዱሩ ወለጋ ዞን ነዋሪ የሆኑ ቤተሰቦቻቸው ተመሳሳይ ችግር እንደደረሰባቸውና ገንዘብ ከፍለው እንደተለቀቁ ይናገራሉ።
ሮ መካ ኦፍዳኒ ወራ ነብልት ሞሮሞቶ ፊንጌዱ
ራሳቸውን የኦሮሞ ነጻነት ሰራዊት ነን የሚሉ የታጠቁ ሰዎች ሆሮ ጉድሩ ወለጋ ዞን የሚኖሩ ቤተሰቦች ቤት በመምጣት የ75 ዓመት አዛውንት የሆነውን አባቴን አግተው ወሰዱት። ከዚያም እናቴ ደውላ አባቴ እንደታገተና ደውሉልን ብለው ስልክ ቁጥር አስቀምጠው እንደሄዱ ነገረችኝ። እኔም በስልኩ ደውዬ ሳናግራቸው አባትህን ያገትነው ለመንግሥት የግል ጦር መሣሪያውን በመመለሱ ነው አሉኝ። 100,000 ብር ከከፈልንም አባታችንን እንደሚለቁት ነገሩኝ። እኛም ምንም ምርጫ ስላልነበረን ከቤተ ዘመዱ በልመና አሰባስበንና ያለንን ሸጠን እነርሱ ያሉበት ቦታ ሽማግሌዎችን ልከን በመክፈል አባታችንን ማስለቀቅ ችለናል።
ከቅርብ ጊዜያት ወዲህ በተለያዩ የኦሮሚያ ክልል አካባቢዎች የሚኖሩና ለሥራ የሚንቀሳቀሱ ዜጎች በታጠቁ ሰዎች የታገቱ ቤተሰቦቻቸውን ማስለቀቂያ ገንዘብ መጠየቅ እየተለመደ መጥቷል። በቅርቡ እንኳን ከአዲስ አበባ በቅርብ ርቀት በሚገኘው አሊዶሮ ተብሎ በሚጠራ ቦታ ላይ በላይ አሽከርካሪዎች ታግተው አንዳንዶቹ ቤተሰቦቻቸው ገንዘብ ከፍለው መለቀቃቸውን የአሜሪካ ድምፅ መዘገቡ ይታወሳል። የታጋች ቤተሰቦች እገታው የሚፈጸመው በኦሮሞ ነጻነት ታጣቂዎች እንደሆነም ይናገራሉ። በውጭ ሀገር የሚኖሩት የኦሮሞ ነጻነት ሰራዊት ታጣቂዎች የበላይ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ድርጊቱን በታጣቂዎቻቸው እንዳልተፈጸመ ገልጸው አስተባብለዋል።
ወራን ከኝ ጎቻ ከዚ ተሱማ ጎቹ እንደንደው
የኛ ሰራዊት በፍጹም እንደዚህ አይነት ሰውን የማገት ድርጊት አይፈጽምም። የፈለገ ዘር ይኖረው በብር ምክንያት የሚታገት አንድም ሰው የለም። እንደዚህ አይነት ወንጀላዎች ሆን ተብሎ የኦሮሞ ነጻነት ሰራዊትን ስም ለማጥፋት ነው። ከድሮ ጀምሮ አሸባሪና ወንጀለኛ ነው እንጂ የነጻነት ተፋላሚ አይደለም ለማለትና ከህዝብ ጋር ለማጋጨት ነው የሰሩት። እናም የኦሮሞ ነጻነት ሰራዊት መስሎ እንደዚህ አይነት ወንጀል የሚሰራ አካል እንዳለም እናውቃለን።
በሌላ በኩል በኦሮሚያ ክልል በተለያዩ ቦታዎች ተመሳሳይ የእገታ ድርጊት በታጣቂዎች እንደሚፈጸምና ማንነታቸውን ገልጸው ጉዳዩን ለብዙሃን መገናኛ ይፋ ካደረጉ ተጨማሪ ጥቃት ይፈጸምብናል በሚል ስጋት ታሪካቸውን አየር ላይ እንዳናውለው ጠይቀውናል። በዚህ ዘገባ ላይ ያነጋገርናቸውን ቤተሰቦች ቢሆኑ ስለ ማንነታቸውና ስለተፈጸመው ድርጊት በዝርዝር ካስረዱ በኋላ የተፈጸመው ድርጊት ቀን፣ ከተማ፣ ወረዳና ቀበሌውን የገንዘብ መጠንና ማንነታቸውን ለመለየት የሚያስችል ሌላ ተጨማሪ መረጃዎችን አየር ላይ ካዋልን በድጋሚ ጥቃት ይፈጸምብናል የሚል ስጋት እንዳላቸው ገልጸው መረጃዎችን በተመጠነ መልኩ ብቻ እንድንጠቀም ጠይቀውናል። ይህንንም ለመናገር የወሰኑት የሚመለከተው አካል የጉዳዩ አሳሳቢነት ተረድቶ ዜጎች በሰላም ወጥቶ የመግባት መብታቸው እንዲያስከብር ጥሪ ለማድረግ መሆኑንም ጠቁመዋል። በሌላ በኩል ባለፉት 3 ዓመታት በኢትዮጵያ የተለያዩ አካባቢዎች በርካታ ግጭቶች መፈጠራቸውን ያስታወሱት የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዳይሬክተርና የህግ ባለሙያ የሆኑት አቶ መስዑድ ገበየው ከቅርብ ጊዜያት ወዲህ እየተበራከተ የመጣው በታጠቁ አካላት ዜጎች እየታገቱ ገንዘብ የሚጠየቁበት ሁኔታ አሳሳቢ ነው ይላሉ።
የሰላሙ ሁኔታ ከቀን ወደ ቀን እየተባባሰና ወደ አስቸጋሪ ሁኔታ እየገባን እንደሆነ ማንም ሰው በሰላም ከቤቱ ወጥቶ በሰላም ቤቱ መመለሱን ዋስትና ያጣበት መሆኑንና መንግስት ደግሞ በዚህ በኩል ያለውን ዋናውን የመንግስታዊ ኃላፊነቱን የዜጎችን ሰላምና ደንብ ማስጠበቅ በአግባቡ እየተወጣ ስላይደለ የዚህ ማሳያም ስለሆነ በዚህ በኩል መንግስት በጣም ብዙ ስራ መስራት አለበት። ምናልባት የፖለቲካ ጉዳይም ወይም በፖለቲካ ምክንያት ተነሳስተው የሚደረጉ ናቸው ከተባለም ከሚመለከታቸው አካላት ጋር መነጋገር፣ ጉዳዮችን ወደ ጠረጴዛ ዙሪያ ማምጣት ያስፈልጋል እንጂ በዚህ ደረጃ በጣም መንግስት ተቋማዊ በሆነ መልኩ እንዲህ አይነት የተደራጀ ዝርፊያ ሲፈጸም ሆኖ ቆሞ የሚያይበት ነገር እጅግ አሳሳቢ ነው እና በዚህ አጋጣሚ ይህንን ጉዳይ በጣም የትኩረት ሰጥቶ መንግስት የዜጎችን በሰላም ወጥቶ መግባት የመንቀሳቀስ መብታቸውን እንዲከበር እንዲያስከብር፣ አጥፊዎችንም ለህግ እንዲያቀርብና ተገቢውንም ዋስትና እንዲሰጥ፣ ይሄ እንግዲህ የጸጥታ ተቋማትን በየ አስፈላጊው ቦታ ሁሉ ተሰማርተው ለዜጎች ተገቢውን ጥበቃ እንዲያደርጉ የሚል መልእክት ነው የማስተላልፈው።
የኢትዮጵያ ሰብአዊ መብት ድርጅቶች ህብረት በአገሪቱ የሚንቀሳቀሱ 18 የዲሞክራሲና የሰብአዊ ጉዳዮች ላይ የሚሰሩ የሲቪክ ማህበራት በጋራ ሆነው የመሰረቱት ነው። የህብረቱ ዳይሬክተር አቶ መስዑድ ገበየው እንደሚሉት ታዲያ መንግስት የዜጎችን እገታ ጨምሮ በተለያዩ አካባቢዎች እየደረሱ ያሉ የሰላም መደፍረስ ችግሮችን የማስቆም ኃላፊነቱን እንዲወጣ የሲቪክ ማህበራቱ ግፊት እያደረጉ ይገኛሉ።
ኢትዮጵያውያን በሰላም ወጥተው በሰላም የሚገቡበት ስለ ልማታቸው ስለ ማደጋቸው የሚያስቡበት እንጂ ጧት ማታ ዛሬ ምን ሆን ይሆን ነገ ምን ይገጥመኝ ይሆን እያሉ የሚሳቀቁበት ሀገር በፍጹም መሆን ስለሌለበት ለዚህ የምንችለው ሁሉ አስተዋጽኦ በማድረግ በኩል ግፊት በማድረግ ግንዛቤ በመፍጠር ሪፖርቶችን ደግሞ ለሚመለከታቸው አካላት በማጋራት እና ዘለቄታዊ መፍትሄ እንዲሰጣቸው በተለይ ለችግሩ መነሻ ናቸው የሚባሉት ነገሮችን ደግሞ የሚመለከታቸው አካላት በዘላቂነቱ መልስ እንዲሰጧቸው የምንችለውን አስተዋጽኦ ለማድረግ ነው እንግዲህ እየሰራን ያለ።
በኦሮሚያ ክልል የተለያዩ አካባቢዎች እየደረሱ ያሉ እገታዎች ዙሪያ የክልሉና የፌዴራል የስራ ኃላፊዎችን አስተያየታቸውን ይሰጡን ለማናገር ያደረግነው ተደጋጋሚ ጥረት ባለመሳካቱም ምላሻቸውን ማካተት አልቻልንም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ኢትዮጵያውያን በአሜሪካ ቀጣዩ ዘገባችን ነው። ትንሿ የኢትዮጵያን ድንኳን ሙዚየም በዳላስ የሚለው ደግሞ ርዕሱ ነው። ዲያቆን ፍሬው ሰይፉ በዳላስና አካባቢዋ የኢትዮጵያን ታሪክና የኢትዮጵያን ባህል አስተዋሽ አነስተኛ ወመዘክር ያቋቋመ ትውልደ ኢትዮጵያዊ ነው። ከሰሞኑ ወደ ዳላስ ቴክሳስ ያቀናው ባልደረባችን ሀብታሙ ስዩም ስለ ትንሿ የድንኳን ሙዚየም ቀጣዩን ዘገባ ልኳል።
በዚህ ትንሽ ድንኳን ውስጥ የኢትዮጵያን ታሪክ፣ የህዝቦቿን ባህልና ትውፊት የሚያስተዋውቁ መዛግብት፣ ምስሎቹና ቁሳቁሶች ተገጥግጠዋል። የአነስተኛው ወመዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመሰቦቹ ጀርባ ያለውን ታሪክ በትጋት ለጎብኚዎች ያስረዳል።
እነሱ ያቆበታል ስሪቱን ጠብቀው በአለም ላይ በጣም ረጅሙና ትልቁ የትንፋሽ መሳሪያ ያለው ዳውሮ ነው። ሚኒመም ወደ 2 ሜትር ከ50 ይሆናል ቁመቱ። ከቀርከሃ ነው የሚሰራው። ያ ሰው አስበው 2 ሜትር ከ50 ትንፋሽ አውጥቶ
እዛ ድምጽ ቢሰጥ ማለት
ሴንስ የምታደርገው በቃ ይሆነ።
ትንሿ ድንኳን ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም ናሙና መዝህቦች ማሳያ ናት። የተቋሙ መስራች ዲያቆን ፍሬው ሰይፉ ከትውልድ ሀገሩ የዛሬ 8 ዓመት ገደማ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞች መካከል አንዱ ይህን ተቋም እውን ማድረግ እንደሆነ ይናገራል።
ኢትዮጵያን በነበርኩበት ጊዜ ተቋሙ ነበረ። ያው ስሙ ነው እዚህ ሲመጣ የተለወጠው። ዝክረ ሊቃውንት የስዕልና ቅርጻቅርጽ ፕሮሞሽን ይባል ነበረ። ያው ትልቁ ነገር ምንድን ነው? ኋለኛው ከሌለ ፊተኛው የለምና ታሪክ ቅብብል ነው። በትውልድ መካከል የሚቆም ሳይሆን ያለፈውን ትውልድና የአሁኑን ትውልድ የምታገናኝ የሚገናኝበት መሰላል ድልድይ ስለሆነ እንደ አንድ ዜጋ ኢትዮጵያዊ ስትሆን የሚጠበቅብህ ከታሪክ አኳያ አንተ ለኢትዮጵያ የምታበረክተው አንድ ነገር ሊኖር እንደሚገባ ይሰማል። ምክንያቱም ማንም ሰው ያለ ምክንያት አልተወለደም፣ ያለ ምክንያትም መኖር የለበትም፣ ያለ ምክንያትም መሞት የለበትም ብሎ ከሚያምኑት መካከል ነው። ስለዚህ አባቶቻችን በህይወት ሳሉ ብዙ ታሪክ ሰርተው አልፈዋል። እኛ ደግሞ በዘመናችን የተለየ ታሪክ እንኳን መስራት ባንችን የአባቶቻችንን ጥንት ተጋድሎ ይችን ታላቅ አገር በምን አይነት መስዋዕትነት ዛሬ ለደረስነው ትውልድ እንዳበቋት ለቀጣዩ ትውልድ የማስተማርና የማስተዋወቅ ስራ ከኛ ይጠበቃል ማለት ነው። ከዚህ የተነሳ እንደ አንድ ኢትዮጵያዊ ከኔ ምን ይጠበቃል፣ ለኢትዮጵያ ምን መስራት አለብኝ በሚል መልካም አስተሳሰብ ተነስቼ ነው ይህንን ተቋም ያቋቋምኩት።
አድዋ የባህልና የታሪክ ህብረት ከኢትዮጵያ ብዙ ሺህ ማይሎች ርቃ በምትገኘው ዳላስ ቴክሳስ ውስጥ የተቋቋመ ነው። በውስጡ የያዛቸውን ታሪክና ባህል አንጸባራቂ ቁሳቁሶችን ማሰባሰብ ጀምሮ ከስደት ህይወት ተለዋዋጭ ሁኔታ ጋር መሰል ስራን ማስቀጠል ቀላል ልፋት አይጠይቅም። ዲያቆን ፍሬው አሜሪካ ተወልደው የሚያድጉ ልጆች የማንነት ጥያቄን ለመመለስ መሻት በፈታኙ ስራ እንዲገፋ ጉልበት እንደሆነው ይናገራል።
እዚህ ሀገር ተወልደው የሚያድጉ ልጆች ታዩኝ በቃ ፈተናቸው ምን ያህል እንደሆነ። ምክንያቱም ልጆቹ ትምህርት ቤት ሲሄዱ ከተለያየ ማህበረሰብ ጋር ነው የሚማሩት። ያው በዚህ ሀገር እንደምታውቀው አብዛኛው የትምህርታቸው የሚቀረጸው የራሳቸው ታሪክ ላይ ነው። በከፍተኛ ደረጃ ትኩረት ሰጥተው ልጆቹን የራሳቸውን ታሪክ ነው የሚያስተምሯቸውና እኛ ኢትዮጵያውያን ደግሞ እጅግ ታላቅ የሆነ ዓለም የሚደነቅበት የሚኮራበት ታሪክ ያለን ህዝቦች ነን። ከዚህ አኳያ ለልጆቻችን የሆነ ነገር ምክንያቱም በዛን ወቅት አልወለድኩም ነበር፣ ግን በኋላ ላይ የኔ ልጅ ሲመጣ ምክንያቱም የነዛኞቹን ልጆች ወላጅ ከማውቃት ይልቅ እኔ እንደነገ ለምወልደው ልጅ ምን አዘጋጅቻለሁ፣ ምን ሰርቻለሁ። ምክንያቱም ከሌላው ከመጠበቅ አንተ የመፍትሄው አንድ አካል መሆን ያለበት መጀመሪያ። ስለዚህ ያሉትን ተግዳሮቶች ሁሉ በእግዚአብሔር ቸርነትም እንዲሁም ደግሞ በሚስትህ እገዛና ድጋፍ በነገሮች ሁሉ እየተግባባ እየተረዳዳ ከዛ በላይ ጥቅሙ ዛሬ ላይ ላይሆን ይችላል፣ ነገ ከነገ ወዲያ ላይ ግን እንደ ሀገር እንደ ቤተሰብ ነው አሁን ያሰብነው። ከፍ ሲል ግን እንደ ሀገር ያለው ጥቅም በጣም ከባድ ትልቅም ስለሆነ አሁንም ስትመለከት የዚሁ ሀገር ሰዎች መጥተው ለማየት ያላቸውን ጉጉት ትመለከታለና የሚኖረው ፋይዳ በጣም ትልቅ እንደሆነ ስላሰብኩትኝ ያለውን መሆን ያለበትን መክፈል ያለብንን ነገር አንዳንዴ ጥሩ ነገር እንዲሁ አልጋ በአልጋ አይመጣም። ብዙ ነገርህን ነው የምታጣው። ቤተሰብህን ታጣለህ፣ ገንዘብህን ታጣለህ፣ ጊዜህን ታጣለህ በብዙ ውጣ ውረድ ውስጥ። እንዳልከው ደግሞ እቃዎቹን በራሱ እዚህ ሆነ ከዛ ለማሰባሰብ መቻል ራሱ በጣም ፈታኝ ነው። ከዚህ አኳያ ጉዳዩ ግን የቱንም ያህል አልፊ ቢሆን ነገ ከነገ ወዲያ ሁልጊዜ ያው ተራራ ስትወጣው ያደክማል። ተራራው አናት ላይ ግን ስትቀመጥ የመጣህበትን ስታየው ቁልቁለት መሆኑ ነውና ትረሳዋለህ። ልክ ይሄም ዝም ብሎ በአንድ ጨረቃ ከሆነ ቦታ ብድግ ብሎ መጥቶ የተሰራ አይደለም። ቢያንስ ቢያንስ ወደ 15ና 16 ዓመት ሂደት ውስጥ ነው እዚህ የደረሰው። እንዳልኩ ኢትዮጵያ መሰረቱ ነበር፣ ከዛዚህ 8 ዓመት አለ። ስለዚህ በዛ ሂደት ውስጥ እያደገ መጥቶ እዚህ ሆኗልና ውጣ ውረዶቹ አሉ። ግን ደግሞ ከበረታና ይቻላል ካልክ የማታልፈው ነገር ምንም የለም።
ዲያቆን ፍሬው ታሪክና ባህልን ዘካሪ ተቋም ከማቋቋም ባለፈ በቀን ተቀን ህይወቱም ማንነትን የማንጸባረቅ ኃላፊነቱን እንደሚወጣም ይነገርለታል። በዓመቱ ውስጥ በሁሉም ቀናት የኢትዮጵያን የተለያዩ ህዝቦች ባህልን በሚያንጸባርቁ ልብሶች ብቻ የሚታየው ዲያቆን ፍሬው ከ130 በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል።
ኢትዮጵያን የባህል ልብስ መልበስ አሁን አሜሪካን ሀገር በመጣው ጊዜ የተፈጠረ ሳይሆን ኢትዮጵያም እያለው በኢትዮጵያ በ2000 ዓመተ ምህረት ነው የተጀመረው። አሁን ዘንድሮ 15 ዓመት ደፍኛለሁኝ። በ15 ዓመት ሂደት ውስጥ እንግዲህ አበሻ ልብስ ለመልበስ ያው ሁልጊዜም አንድ የሆነ ምሳሌም የሆነ ሰው ይኖራል በየትኛውም በህይወት እርምጃ ውስጥ ስታልፍና አጋጣሚ አንድ ባህር ዳር የምትኖር ወዳጄ እንደዚሁ አበሻ ልብስ የምትለብስ ሴት ነበረችና አጋጣሚ ለቤተክርስቲያን አገልግሎት ሄጄ ተመለከትኩኝና ስደጋግም አጋጣሚ ነው የመሰለኝ። ከዛ ስጠይቃት አይቆየው እኮ እኔ አመቱ ሙሉ ነው የምለብሰው ስትለኝ እስቲ እኔ ለምን አልሞክረው? አንደኛ ውበት ነው፣ ባህል የራስን ማክበር ደግሞ ስልጣኔ ነው። ስለዚህ እሷ ባህር ዳር እየኖረች ከአዲስ አበባ መታ እየለበሰች እኔ አዲስ አበባ እየኖርኩኝ እንዴት ያቅተኛል ብዬ የዛን ጊዜ ጀመርኩትኝ። መልበስ ከጀመርኩ በኋላ ግን የሰው ምልከታና የሚሰጠኝ ሀሳብ በጉዳዩ ላይ በጣም አተኩሬ እንድቀጥል የፈለቀ እንድፈልገው እንዳከብረው አደረገኝ። ስለዚህ አንድ ብዬ ጀምሬው ሂደቱ እያደገ ነው የመጣው። ከዛ በኋላ ግን ላለፈው 8 ዓመት ግን ኮትም ሱሪንም ተውኩኝና የራሴ የኢትዮጵያ የሚባለውን ይሄ ኪታ በተነፋነፍ በነጠላ የሚባለውን አለባበስ መልበስ ጀመርኩኝ ማለት ነውና እዚህ ሀገር ስትመጣ ደግሞ ይበልጥ ምክንያቱም ያው እንደምታውቀው ብዙ ጊዜ ነጮቹ የሆነ ለየት ያለ ነገር ይስባቸዋል እና ልብሱን ሲመለከቱ በጣም ነው የሚደነቁት። ፎቶ ማንሳት ይወዳሉ፣ ማድነቅ ይወዳሉ። አንድ ሰው ደግሞ ይበልጥ ሲደነቅ ሰዎች ለዛ ጉዳይ የሰጡትን ትኩረት ነው የምታይበት።
አድዋ የባህልና የታሪክ ህብረት በጥቂት ዓመታት ውስጥ ለዳላስ ቴክሳስ ነዋሪዎች የኢትዮጵያን ታሪክና ባህል በረከቶች በአቅሙ በማሳየት ዛሬ ላይ ደርሷል። ዲያቆን ፍሬው መጪው ዘመን የማዕከሉ ሚናና አድማስ የሚሰፋበት እንዲሆን ህልም አለው።
እንደኔ ሐሳቤ አድዋ የባህልና የታሪክ ህብረት ከግል ተቋምነት አልፎ ወደ አንድ ትልቅ ሀገራዊ ተቋም ሆኖ ውጪ ላይ ትልቅ ኢትዮጵያን የሚያስተዋውቅ ሙዚየም ሆኖ አድጎ ማየት ነው የመጨረሻው ግቤ። የኛ ሰው የኛ ኢትዮጵያውያን ብቻ ሳይሆኑ ሌላው ማህበረሰብ መጥቶ ኢትዮጵያን ኢትዮጵያ ድረስ ሄዶ ማየት ላልቻለው ሰው ትንሿን ኢትዮጵያን በዛ ሙዚየም ውስጥ የማሳየትና ለቱሪዝሙ ሴክተር ደግሞ የበኩላችንን አስተዋጽኦ ማድረግ።
አድዋ የባህልና የታሪክ ህብረት ያሰባሰባቸውን ታሪካዊና ባህላዊ መስህቦች በዋይሊ ቴክሳስ በመከናወን ላይ ባለው የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ለአንድ ሳምንት ያክል ለተመልካቾች ክፍት እንደሚያደርግ ተነግሯል።
ለአሜሪካ ድምፅ ሀብታሙ ስዩም ዳላስ ቴክሳስ።
ክብራትና ክብራን ስርጭታችን በዚሁ ተፈጽመዋል። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። Thank you.